የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ።
የማያሳስበው የማያሰጋው የማያስጨንቀው ኢትዮጵያዊ ካለ ሰው መሆኑንም ጭምር መጠራጠር ግድ ይለኛል። እውነቱን ለመናገር ጋራ የምንላቸውን ነገሮች እየቆራረጥን እየጣልን ነው። የሚያገናኙት ድልድዮች እያፈረስን ግንብ እየገነባን ነው። ይሄ አቅጣጫው ጥሩ አይደለም ብለን በስጋት እያወራን ነበር።
አንድ በጣም አሉታዊ የሆነ ድርጊት እንደምን ይፈጸማል? እንደምን ሰዎች ሁሉ በጋራ አንድ ላይ ሊያደርጉት ይችላሉ? ካን መጀመሪያ የታፈነ የታመቀና ያበጠ ጉዳይ አለ ማለት ነው ከጀርባው። አሁን እዚህም ምንድን ነው በረዥም ዓመታት ሂደት ውስጥ ትንንሽ ጉዳዮች ናቸው ተብለው የተተዉ የሰብአዊነት የዜግነት ጉዳዮች በጣም ሲታፈኑ ዝም ተብለው ሲታለፉ ህገ መንግስቱም አድሬስ ያደረጋቸው ሲያልፍ የቆዩ ጉዳዮች እንዳሉ ነው አሁን ዜጎች እየተናገሩ ያሉት።
ዛሬም በአገር ጉዳይ ላይ ሁለት እንግዶች አሉን። መጋቢ ሐዲስ እሸቱ አለማየሁና
ወጣቱ የሙዚቃ ሰው ሰርጸ ፍሬ ሰባት ናቸው የሰማችኋቸው። በሰዓቱ ይቀርባሉ።
ሰሞኑን የዩናይትድ ስቴትስ መንግስት ለሶስት ቀናት ተዘግቶ ነበር።
ለመሆኑ መንግስት እንደምን ይዘጋል? ተዘጋ ማለትስ ምን ማለት ነው?
ሸዳውን የሚባለው በሁለት አይነት ነው የሚታየው። አንደኛ ኢሰንሻል ማለት በጥብቅ አስፈላጊ የሆኑ ሰራተኞች አሉ። አስፈላጊ አይደሉም ሰራተኞች የሚባል ነገር የለም። በጥብቅ የማያስፈልጉ ማለት ነው።
ፕሮፌሰር አለማየሁ ገብረ ማርያም ናቸው። በካሊፎርኒያው የሳን በርናንዲኖ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የህግ ሰው።
ስለ ገቨርንመንት ሸዳውን ማለት መንግስት እንዴት እንደሚዘጋ የሰጡትን ማብራሪያ ይዘናል። ዛሬ
ባለፈው ሰኞ አዲሱን የእናንተ ፕሮግራም ላይ አንስተን ነው።
እናም ለዛሬው የራዲዮ መጽሔት አሳልፈን ነበርና ዛሬ የምናቀርበው ለዚህ ነው። እዛ ላይ በስነ ስርዓት ነበር የተነተንከው እንደ ባለ ጉዳዩ።
ትንታኔውን ዛሬ ታዲያ ለአዋቂው እናደርጋለን። ፕሮፌሰር አለማየሁ ገብረ ማርያም ይተነትኑልናል። ሌላም ዝግጅቶች አሉን። አባይ ዛሬም የንጉሴ አክሊሉና የእንግዶቹ ዝግጅት ሆኖ ይቀጥላል።
አጃቢ ግጥሞችንም አግኝቷል ዝግጅታቸው። ተከታተሉ።
ተስማሚ ለመዝናኛም የሆኑ ዘንድ የመራረጥናቸውን ዜማዎች ይዘን አብራችሁን ታመሹ።
የተለመደ የናፍቆትም የአክብሮትም ሰላምታችን ይድረሳችሁ።
የዛሬውን ፕሮግራም እያቀነባበረችልን ካለችው ብርሃን ኃይሉ ጋር
አዘጋጅና አቅራቢዎቹ አዲሱ አበበና
እኔም አሉላ ከበደ ነን።
ከዜናው ንባብ ቀጥሎ
የዛሬ ጥር 22/2010 ዓ.ም የራዲዮ መጽሔት መሰናዶ ይለጥቃል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የደቡብ ሱዳን የሰላም ሂደትን በሚያደናቅፉ ላይ ማዕቀብ ለመጣል ጊዜው አሁን ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ አስታወቁ። የህብረቱ የመሪዎች ጉባኤ ዛሬ አዲስ አበባ ላይ ተከፍቷል። እስክንድር ፍሬው አጭር ዘገባ ይዟል።
የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ በሚገኘው ዋና ጽህፈት ቤት አዳራሽ የተከፈተው ዛሬ ከሰዓት በኋላ ነው። በሙስና ላይ የሚካሄደውን ትግል ማሸነፍ የሚለው የጉባኤው ዋነኛ ትኩረት ቢሆንም የሰላምና ጸጥታ ችግሮች እንደዚሁም ሌሎች ወቅታዊ ጉዳዮችም መነሳታቸው አልቀረም። በመክፈቻው ላይ የተደረጉ ንግግሮችም ይህንን አንጸባርቀዋል። ከዚህ አንጻር ለምሳሌ ህብረቱ የደቡብ ሱዳንን የሰላም ሂደት በሚያደናቅፉት ላይ ማዕቀብ ለመጣል መወሰኑ ተጠቁሟል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ይህንኑ ነው የጠቆሙት።
In South Sudan, how can you not reiterate our lack of understanding in the face of this senseless violence which the belligerents are inflicting on the
people? ጨካኞች ለረጅም ጊዜ እየተሰቃየ ባለው ህዝብ ላይ እያደረሱ ካለው ችግር አንጻር ያለንን ግንዛቤ እንደገና ማረጋገጥ እንዴት አቃተን? የሰላም ሂደቱን እያደናቀፉ ባሉት ላይ ማዕቀብ ለመጣል ጊዜው ይመስለኛል ነው ያሉት። በዛሬው የመሪዎቹ ጉባኤ ውሎ የሩዋንዳው ፕሬዝዳንት ፖል ካጋሜ የአፍሪካ ህብረት ሊቀመንበር በመሆን ከጊኒው አልፋ ኮንዴ ላይ ኃላፊነቱን ተረክበዋል። ሌሎች ተናጋሪዎችም ነበሩ። በነገው ዕለት መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር። ወደ ተከታዩ ዘገባ እናልፋለን። በአማራ ክልል ሰሜን ወሎ ውስጥ በምትገኘው መርሳ ከተማ ትናንት በተካሄደ ሰልፍ አጋጣሚ ሕይወት የጠፋበት ግጭት መፈጠሩ ተገለጸ። በአካባቢው ጉዳዩን በቅርብ ተከታትየዋለሁ፣ መረጃዎችንም አጣርቻለሁ ያሉኝን አንድ ነዋሪ ደውዬ አነጋግሬ ነበር።
ትላንትና መርሳ ላይ በጠዋት ከጠዋት ጀምሮ በወልዲያውና በቆቦ በነበረው ሰላማዊ ሰልፍ ላይ የተገደሉ ወንድሞቻችን ገዳዮቻቸው ይጣራልና ለፍርድ ይቅረብልን ነበር መፈክሩ። ሰው በራሱ ጊዜ ተሰባሰበ። ማንም የሚሰበሰበው የለም፣ በራሱ ነው የሚሰባሰበው። በራሱ የሚሰባሰበው ስሜቱ ነው ፈንቅሎ የሚያስነሳው። ሰው
ብዙ ሰው ነበር የወጣው፣
በጣም ብዙ ሰው ነበር።
ምን ሆነ ከዛ?
ከዛ በኋላ ወንድሞቻችን ደም ያፈሰሱ የወንድሞቻችንን ነፍስ ያጠፉ ዜጎች ለፍርድ ይቅረቡልን ነበር። ከዛ እየሞቀ ሄደ ነገሩ፣ እየተብላላ ሄደ። ከዛም በኋላ ተኩስ ጀመረ ነው የተባለው።
ማን ነው ተኩስ?
ክሮስ ቼክ ነው ያደረግነው።
ማን ነው ተኩሱን የጀመረው?
የከተማው ፖሊስ ነው ተኩስ የጀመረው። ተኮሰ። መከላከያዎችም ገብተው ነበረ፣ አድማ በታኞችም ገብተው ነበረ። 13 ሰው ደሴ ሆስፒታል ገብቷል። አድማ በታኞች ፌዴራሎች የአማራው ክልል ፌዴራል ፖሊስ ስለሆነ በአማራው ሕዝብ ላይ አልጨከነም። ከመጀመሪያ እስከ መጨረሻ አልተኮሰም፣ አልጨከነም። በዱላ ግን ይማታል፣ በዱላ ይማታል። መከላከያዎችም አሉ እዚህ ወልዲያ ከተማ ላይ ተኩሶ የገደሉት አውሬዎችም አሉ። እነሱ ሁሉ እነሱ ቢተኩሱም ራሳቸውን ለማውጣት ሲሉ ተኩሰዋል። በበለጠ ግን የተኮሰው የከተማው ፖሊስ ነው፣ በከተማው ሕዝብ የከተማው ፖሊስ ነው።
ዝርዝር መረጃ ለማግኘትና ለማጣራትም ወደ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወደ አቶ ንጉሱ ጥላሁን ደውዬ ነበር፣ ስልካቸው አልተነሳም። ተጨማሪና ሰፋ ያለ መረጃ በነገው ምሽት ይዘን እንመለሳለን። የዩናይትድ ስቴትስ ምጣኔ ሀብት ለብዙ አስርት ዓመታት ታይቶ በማይታወቅ ሁኔታ እየጠነከረ በመቀጠል ላይ መሆኑን ፕሬዚደንት ዶናልድ ትራምፕ ዛሬ አስታውቀዋል። የዜናው ሰዓት አበቃ። ጤና ይስጥልኝ።
ይህ የራዲዮ መጽሔት ዝግጅት ነው።
ሁሌም ዜናውን ተከትለን ነውና የምንመጣው።
በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ ይፈሳል ይሉኛል አባይ አይኑ ይፍሰስ፣ ያን ስንቱን ወገኔን የውሃ ጦት ሲያምስ፣ የድርቀት ጋንጭራ ሲበላ ስንቱን ነፍስ።
ውሃ ውሃ እያለ ለጋው ሲቀነጠስ፣ ናይል አባያችን አለ ነበር ሲፈስ፣ ለፈጸመው ደባ ለሠራውም ግፉ በሉልኝ በዚያ የምታልፉ። ባለፈው ጥር 6 ላቀረባችሁት ግጥም ተመጣጣኝ
ሲከፋኝም ደስ ሲለኝም ከመጽሐፍ መደርደሪያዬ ወጣ አድርጌ
ከፍ ባለ ድምፅ የማንባትን ልኬላችኋለሁ።
በእንዲህ መሰሉ ግጥም ከምናስታውሳቸው ቱባ ኢትዮጵያውያን
ነፍሱን በገነት ያኖርልንና ኃይሉ ገሞራው ለአባይ የጻፉትን
ሳካፍል በትልቅ ኩራት ነው ያሉን
የሆላንዱ አድማጫችን ሲራክ አስፋው ናቸው። እናመሰግናለን
አሉላ። የጥር ስድስቱን ግጥም ታስታውሰዋለህ?
እንዴት አዲሱ የፈረንሳዩ አስራደው አባይና ማሁት በሚል መነሻ
አረመኔ ሌባ ነጥቆ በረር ጨካኝ
ብያምችሃለው እና ምን ታደርገኝ አልነበር ያለው?
አዎ። አሁን ደግሞ የሆላንዱ ሲራክ ኃይሉ ገሞራው
የውሃ ጥማት ለፈጀው ኢትዮጵያ ሕዝብ ሮሯዊ ስንክሳር ብለው
በሕይወት ዘመኑ የቋጠራትን ልከውልናል። ከልብ እናመሰግናለን።
በነገራችን ላይ አስራደው ዛሬም አዲሱ ከአባይ ጋር የተገናኘ ግጥም ልኳልና
የንጉሴ አክሊሉ መስኮት ሲከፈት ልናቀርባት ይዘናታል።
እያኮበኮበ ያለው ታዲያ የዛሬው የራዲዮ መጽሔት
እነሆ በዳዊት አለማየሁ ኢትዮጵያ ዜማ በረራውን እየጀመረ ነው። Thank you.
ዳዊት አለማየሁን ኢትዮጵያ ለተሰኘው ዜማ እናመሰግናለን። በእንግሊዘኛው government shutdown ይሉታል። ከፊልም መንግስት በቅርቡ እንደሆነው ሲዘጋ እንደማለት መሆኑ ነው።
ግን ምን ማለት ነው? መንግስት ይዘጋል እንዴ?
ባለፈው ሰሞን የዩናይትድ ስቴትስ መንግስት ለሶስት ቀናት ተዘግቶ ነበር።
የትኛው የመንግስት መስሪያ ቤት ነው የሚዘጋው?
በዚህ የተነሳስ የትኞቹ የመንግስት ሰራተኞች ናቸው ስራቸው የሚስተጓጎልባቸው?
ሰኞ ዕለት ፕሮግራም ታስተዋውሳለህ? አብረን ስንመራ ጀመር አድርገነው እኔስ ጠይቀህ አንተ ልክ ክንደ ባለ ጉዳይ ፈጭተህ ወጣ ታቀዋለህ ማለት ነው። ወደ እንግዳችን ከመሄዳችን በፊት እስቲ አብራራ።
እሺ ግሩም አዲሱ
እና እጅ ያለበት ይመስለኛል
ወይም በማስከፈት ሳይሻልኛ
ይሻላል።
ልክ ነህ አዲሱ፣ ታሪክ ያለው ነገር ነው። ምናልባት እንደ ኢትዮጵያ ላለ በርቀት የዩናይትድ ስቴትስን ህይወት ከዕለት ተዕለት ጋር ለማያዛምድ ብቻ ሳይሆን እዚህም እያለ በየጊዜው የሚሆን አይደለምና መንግስት ተዘጋ አስደንጋጭነቱም ያይል ይመስለኛል። ለዛም ነው መንግስት ይዘጋል እንደሚለው ያለው። አንደኛ በከፊል ነው የተዘጋው፣ ሙሉ በሙሉ አልተቋረጠም። ያ ከፊልነቱ ታዲያ የግድ የሚገቡ የማይገቡ እንዲገቡ ግድ የሚያረግ የህይወት ጉዳይ አገር ሊቆም አይችልምና የሚያረጋቸው ስራዎች አሉ። ተቀስቀስ ያደረግ ነው አዲሱ እንግዳችን ብዙን ያብራሩልናል። መሰረታዊ ነገሮችን እናነሳለን። እንደው ለጠየከኝ በ1976 የበጀት የመንግስት በጀት አመዳደብ ሲመሰረት የተጀመረ ነው። ይሄ የመዘጋት ጉዳይ የሁለት ፓርቲዎች የፖለቲካ ፍትጋም አንዳንዴ ሰለባ የሚሆንበት አለ።
18 ጊዜ ተዘግቷል።
እስካሁን 18 ጊዜ ተዘግቷል። አንዳንዶቹ ሳናውቃቸው ነው የሚያልፉት፣ ወይንም እኛ እንኳን በስራው ጠባይ የምናውቅም ቢሆን ለነዋሪው ሰው ሳይታይ ተዘግቶ የሚያልፍበትም ጊዜ አለ። ከሬጋን ጊዜ ጀምሮ የተደረጉትን በታሪክ ወደ ኋላ መመልከት ሊጋብዝ ይችላል። ታዲያ እኛ እንዳንጨርሰው
ፕሮፌሰር ታኔስቶን እናመሰግናለን። ምንድን ነው ያልነው እንግዲህ ቀደም ሲል እኔ እና ሎላ ትንሽ ተጫውተንበታል። ገቨርንመንት ሸዳውን ይብልቷል በእንግሊዝኛው። ይሄ መንግስት ከፊል መዘጋት ምን ማለት ነው?
አመሰግናለሁ የአሜሪካ ድምፅ ስለጋበዛችሁ። ይሄ ሸዳውን የሚባለው በእኔ አስተያየት እንደ ማጋነን ብዬ ነው ማየው። ምክንያቱም መንግስት ተዘግቶ ስራ ቆሞ ሰራተኞች ወደ ቤታቸው ሄደው አገሪቷ በባዶ ቤት ትዋላለች ማለት አይደለም። እንግዲህ ሸዳውን የሚባለው በሁለት አይነት ነው የሚታየው፣ ቴክኒካል በሆነ መንገድ ማለት ነው። አትሊስት ህጉ እና ምክር ቤቱ ራሱ በሚጠቁሙም አንደኛ ኢሰንሻል እና ወይንም ነን ኢሰንሻል የሚባሉ አሉ። ኢሰንሻል ማለት በጥብቅ አስፈላጊ የሆኑ ሰራተኞች አሉ። ለምሳሌ በሚሊተሪው፣ በኤፍቢአይ፣ ድንበር ጠባቂዎች፣ ኤስኤ የሚባለው አውሮፕላኖች በአየር ላይ የሚሄድ እነዚህ ለኢኮኖሚውም ለህዝቡም በጣም አስፈላጊ ስለሆኑ በጥብቅ አስፈላጊ ላቸዋል። አስፈላጊ አይደሉም ሰራተኞች የሚባል ነገር የለም። በእኔ አስተያየት በጥብቅ የማያስፈልጉ ማለት ነው። እነዚህ እንግዲህ ፓስፖርት ስራ የሚሰሩ፣ የቤት ብድር በፌዴራሉ በኩል ያሉትን ፕሮሰስ የሚያደርጉ፣ ሰርች ምርመራ የሚሰሩ፣ በጤንነት በመሳሰሉት እና ለምሳሌ ነን ኢሰንሻል ተብሎ ሊታይ ይችላል። እነዚህ ነን ኢሰንሻል ፈርሎድ ሆሉ የሚባል ፈርሎ ማለት ምንድን ነው? በግድ ስራ እንዳይገቡ እና እንዳይከፈላቸው ማለት ነው። በአሜሪካን ህገ መንግስት አንድ ሰው ከሰራ መከፈል አለበት፣ አለዚያ ኢንቮለንተሪ ሰርቪቱድ ይባላል። ወይም 13ኛው ማሻሻያ ላይ ማንም ሰው ተገዶ ሊሰራ አይችልም። ስለዚህ አንድ ሰው ሳይከፈለው ከሰራ ህገ መንግስቱን ይጥሳል ማለት ነው። ስለዚህ ፈርሎ የሚባለው እነዚህ ሰዎች ቤታቸው ይሄዳሉ፣ እንዳትመጡ ይባላሉ እና ያው መንግስት በጀቱን ሲያገኝ ያኔ በመደበኛ ስራችሁ ትቀጥላላችሁ እንደማለት ነው። ማርግ እንደተጠቀው በ2013 ላይ 16 ቀን መዘጋት ነበረ። ያኔ በተዘጋ ጊዜ ቤት የቆዩት ወይም ፈርሎድ የሆኑት ሰዎች ኮንግረስ ገንዘብን ያው ባክፔይ ብሎ ወይም ያለፉትን የሁለት ሳምንት እንዲከፈላቸው ተደርጓል።
ውዝፍ ክፍያ እንደማለት ነው የቀረውን።
ልክ ነው
ፕሮፌሰር አለማየሁ። ይሄ ምናልባት ለራዲዮ መጽሔት አድማጮች አዲሱ መጀመሪያ መግቢያ ላይ ካነሳው ጥያቄ ጋር ሊዛመድ ይችላል። ትንሽ ፈታ ብሎ ግን ቁም ነገር ያዘለ ፕሮግራም ለማቅረብ ነው እና በመጽሔት በተለይ የምንሞክረው
መንግስት ተዘጋ ሲባል አስተሳሰቡ በራሱ እንግዳነት አለው። ምክንያቱም ምንም ይሁን ምን ይልቁንም አሜሪካዊ የሆነ አስተሳሰብ ብቻ ይመስላል በሌላ ሀገር መንግስት የሚዘጋበት ሁኔታ ምናልባትም ስርዓቱ ከመኖር አለመኖሩ ጋር ሊዛመድም ሊተያይም ይችላልና እስቲ በራሱ በጭብጡ ላይ መንግስት ተዘጋ፣ የመንግስት ስራ በከፊልም ቢሆን ተቋረጠ፣ በጀት ሳይኖር የግድ መሄድ ያለባቸው እንደ ሀገር መከላከያ፣ እንደ ጸጥታ ጥበቃ፣ እንደ አየር በረራ መቆጣጠሪያ የግድ ይደረጉ እንጂ መንግስት የመዘጋ ሀሳብ መኖሩ በራሱ እንግዳ ነውና እሱ ላይ የሚሰጡት አስተያየት ትንታኔ።
ምክንያቱም ይሄ ከህገ መንግስቱ ጋር የተያያዘ ነገር ነው። ህገ መንግስቱ የሚለው ምንድን ነው? የአሜሪካንን መንግስት ለማንቀሳቀስ ያው ሬቨኒ ያስፈልገዋል ወይም ታክስ ያስፈልገዋል። ያ ታክስ ደግሞ ከሀውስ ኦፍ ሬፕሬዘንታቲቭስ መመንጨት አለበት ነው የሚለው ድንጋጌው። ስለዚህ እነሱ ለሀገሪቷ መንቀሳቀስ በጀት የሚያስፈልገውን እነሱ ያወጣሉ ይላል። ግን እዚህ ላይ ፕሬዚደንቱ ነው ዋናውን ሚና የሚጫወተው። ምክንያቱም ኤግዘኪቲቭ ዲፓርትመንቱ ወይም አስፈጻሚ ስለሆነ ለአስራ ሁለቱ ላሉኝ የፌዴራል ዲፓርትመንቶች ክፍሎች ለእነሱ ማስተዳደሪያ ያስፈልገኛል ይላል። ስለዚህ በሁለቱ በኩል መስማማት ያስፈልጋል። በሁለቱ ብቻ ሳይሆን በሴኔቱ እና በሀውስ ኦፍ ሬፕሬዘንታቲቭስ ምክር ቤቱ
በእንደራሴዎች ምክር ቤት
ያስፈልጋል ይህንን ህግ ስራ ላይ ለማዋል። ዋናው ቁም ነገር ወይ ጭብጡ እዚህ ላይ ምንድን ነው? በጀቱ ራሱ ህግ ነው። በጀቱ ለዚህ ገንዘብ ይውጣ፣ እንደዚህ ለዚህ መሳሪያ ይግዛ፣ ለዚህ ዲፓርትመንት ይሄ ሰጥ የሚል ራሱ ህግ ስለሆነ ያ ህግ ሳያልፍ ስራ ሊሰራ አይችልም ማለት ነው። ገንዘብም ሊወጣ አይችልም። ህገ መንግስት ቁልጭ አድርጎ የሚያስቀምጠው ነው። ህግ ሳይወጣ ንዑስ ሳንቲም ሊወጣ አይችልም ይላል። ስለዚህ መንግስትን የሚዘጋው ምንድን ነው? ህገ መንግስቱ ጋር ህገ መንግስቱ የሚሰጠውን መምሪያ መከተል አለባቸው። የበጀት ህግ እንግዲህ ፕሬዚዳንቱ ባቀረበው ምክር ቤቶቹ በተስማሙበት የሚወጣ ነው። እዛ ላይ ወጪው ምን ያህል እንደሆነ የሚያስፈልገውን ነገር መጠቆም አለባቸው ማለት ነው። ምናልባት ይህንን በሌላ በኩል ብናየው የተሻለ ሊሆን ይችላል። ለምንድን ነው የአመቱ በጀት ሊወጣ ያልቻለው ነው እንግዲህ ሁልጊዜ ህገ መንግስቱም የሚጠብቀውም የሚጠይቀውም አመታዊ መደበኛ በጀት መውጣት አለበት። የፊስካል ይር የሚሉት ከጥቅምት እስከሚቀጥለው መስከረም ድረስ መውጣት አለበት፣ አመታዊ በጀት መውጣት አለበት። ይህንን በጀት ለማውጣት ፕሬዚደንቱና ኮንግረሱ መስማማት አለባቸው። ፕሬዚደንቱ የተወሰነ ነገር ያቀርባል፣ ይሄ ያስፈልገኛል ይላል። ኮንግረሱ ደግሞ እነዛን ተመልክቶ ወይም ይነቅፋቸዋሉ፣ እንጨምር፣ እንቀጥል የሚሉት ነገር አለ። ይህንን ጦስ ያመጣው ምንድን ነው? እንደዚህ አይነት የመዘጋት ላይ ያመጣው ነገር ምንድን ነው ብንል አንዳንድ ነገሮችም እንጠቁማለን። ለምሳሌ ፕሬዚደንት ትራምፕ ለስቴት ዲፓርትመንት የውጭ ጉዳይ ሚኒስትሩ 11 ቢሊዮን ብር ልቁረጥ አለ። ምክር ቤቱ እንዴ በጣም በዛ፣ ይሄ ከሆነማ ዲፕሎማሲያችን ማካሄድ አንችልም፣ በዓለም ላይ ያለን ሁኔታ በሙሉ
ያስተጓጉል ይችላል። ይቅርታ ፕሮፌሰር አለማየሁ አገላለጹ እንዳያሳስት ነው። ልቁረጥ አለ ሲሉ ከሚመደበው ቀድሞ ከነበረው 11 ቢሊዮን ለመቀነስ ነው ሀሳብ ያቀረቡት።
በጀቱ ወደ 50 ቢሊዮን ሊሆን ይችላል። 11ን ልቁረጥ ነው ያሉት። ወደ 1/3 ያህል ነው ለመጉሙድ የፈለጉት ከስቴት ዲፓርትመንት ማለት ነው። መከላከያ ደግሞ ለመጨመር የፈለጉት ወደ 55 ሚሊዮን ገደማ ነው። ከሌላው ስነ ፍጥረ ኢፒኤ የሚባለው ስነ ፍጥረታዊ ሀብት ምናምን የመሳሰሉት እነሱን ደግሞ በ1/3 ያህል ለመቁረጥ ፈለጉ። ትምህርት ላይ ያለውን እንደዚሁ ለመቁረጥ ፈለጉ። በደግሞ ይሄ ዋናው አከራካሪ ሆኖ የተገኘው በሜክሲኮና በአሜሪካ መካከል ግድግዳ
የድንበር ግድግዳ
እንሰራለን የሚለው እሱ ራሱ በጣም አከራካሪ ሆነ። ስለዚህ መደበኛ በጀት ሊወጣ አልቻለም። እዚህ ላይ ነው እንግዲህ ይሄ ኮንቲኒንግ ሬዞሉሽን የሚለው ነገር ስታፕ ጋፕ ወይንም ያችን ለመሸፈን እስኪስማሙና መደበኛ በጀት እስኪያወጡ ድረስ ተቀጥላ የምትሄድ ማለት ናት፣ ዳት ቦታ የምታደርስ።
ፕሮፌሰር፣ እዚህ ላይ እንደው በተጨባጭ ግልጽ ለማድረግ በዚህ በሶስቱ ቀን የመዘጋት ሁኔታ አንዱ አንዱን ዲሞክራቶች በሪፐብሊካን ሪፐብሊካኖች በዲሞክራት ላይ ያሳብባሉ። ማን ምን ብሎ ነው ያመጣው? በምን ምክንያት ነው የመጣው?
እሺ እንግዲህ ነገሩ ይህን ያህል ብዙም የሚያስቸግር አይደለም። ምክንያቱም ሪፐብሊካኖች ሶስቱንም አካል ይቆጣጠራሉ። ፕሬዚደንቱ ሪፐብሊካን ነው፣ የሴኔቱ ሪፐብሊካኖች ማጆሪቲ ያላቸው ወይም የበዛ ድምፅ፣ በምክር ቤቱም የዛ አለባቸው። ስለዚህ ዴሞክራቶቹን እነሱ ናቸው ያጠፉት ማለት ለፖለቲካ አነጋገርና ለህዝብ ማወናበጃ ምናልባት ጠቅማቸው ይችል ይሆናል። ነገር ግን ሁሉም ሶስቱንም በእጃቸው አድርገው ሌላ ሰው ላይ መጠቆም አይችሉም፣ ሌላ ፓርቲ ላይ ሊጠቁሙ አይችሉም። እንግዲህ አሁን ችግሩ ምንድን ነው? እዚህ ላይ ያለው ችግር በፕሬዚደንቱና በምክር ቤቶቹ ከዛ ደግሞ በምክር ቤቱ ባሉት ፓርቲዎች ነው፣ በዴሞክራቶቹና በሪፐብሊካኖቹ ያለው አለመግባባት ነው። ስለዚህ እነዚህን አለመግባባት ያመጡት ምንድን ናቸው ነው እነዚህ ነገሮች። ለምሳሌ አንደኛው ይሄ ዳካ የሚባለው ነው። ከውጭ ሀገር ህጻናቶች ይዘው ሀገር ውስጥ አለ ቪዛ አለ ፍቃድ ገብተው እነዚህ ልጆች እዚህ ይኖረዋል። አሁን ትራምፕ የሚለው ምንድን ነው? እነሱን መልሳለሁ ነው የሚለው ወደ መጡበት ሀገር። ይሄ ደግሞ ኢሰብአዊ ነው፣ ትክክለኛ ነገር አይደለም። ስለዚህ በጀቱ ሆስቴጅ ሆነ ወይንም ከነዚህ ጋር ተያያዘ ማለት ነው። ዴሞክራቶቹ ይሄንን የእነዚህ ልጆች ጉዳይ ካልተፈታ ሙሉ በጀት አናሳልፍም ይላሉ። እነዛ ደግሞ ብሉ በጀት ማለፍ አለበት ይላሉ። እዚህ ላይ ነው ፕሬዚደንቱ መጣና ደግሞ ሁለታችሁም በዛ ብትስማሙ እኔ ደግሞ የሜክሲኮ ግርግዳ በጀት ካልተሰጠው እኔ ደግሞ አልፈርምም ይላል። ስለዚህ ሶስቱ እርስ በርስ እየተነታረኩ ነው ያሉት። ችግሩም የሚወድቀው በሪፐብሊካኖቹ ላይ ነው። ምናልባት በሚቀጥለው ምርጫ ላይ የሚፈረጀው እነሱ ላይ ሊሆን ይችላል።
መልካም። ሶስቱን የመንግስት የስልጣን አካላት የተቆናጠጠ ፓርቲ ውሳኔዎችን ለማስፈጸም ያለው አቅም ትልቅ እንደመሆኑ ቢስተጓጎልም ተጠያቂ ይሆናሉ ነው ያሉት። ፕሮፌሰር አለማየሁ ለአድማጮች ቅርብ ለማድረግ ሐሳቡንም ፈታ ባለ መንገድ ለማድረግ እንዲገባ የምናደርገውን ያህል የመንግስትን አሰራር ይልቁንም ደግሞ የዲሞክራሲንም አስተሳሰብ በአንድ መልኩ የሚያንጸባርቅ ይመስላል። ምንም እንኳ ውጤቱ ላልተፈለገ ቢሆን የተለያዩ ፓርቲዎች የሚወስኑበት መሆኑ ምናልባት እንደ ኢትዮጵያ ላሉ አገሮች ገዢ ፓርቲ ሁሉን በሚያደርግበት አስተዳደር ስላሉ አገሮች ትምህርትም የሚሆን ነገር ማውጣት ምንችል ከዚህ ድክመት ውስጥ አጣብቅኝ ውስጥ ገብቶ የመንግስት ስራ የተስተጓጎለበት መቼም እንደ ጥሩ ነገር ሊወሰድ አይችልም እና ይሄ እንኳን ከሌላ ጥሩ ነገር በከፊልም ቢሆን የተያያዘ መሆኑ ዲሞክራሲ የአንድ ወገን ፈቃድ ብቻ አለመሆኑ የተለያዩ አካላት ድምጾች መስማት መቻላቸው አንዳንድ ጊዜ እንዲህ ያለ ያልተፈለገ ውጤት ማምጣቱ ማሳያ ቢሆን
ልክ ነው። እንግዲህ እዚህ ላይ ሶስት ነገሮች መጥቀስ ፈልጋለሁ። አንደኛ ህገ መንግስቱ ነው። ምክር ቤቱ የሚሰራውን በሙሉ የሚቆጣጠረው ወይንም አገልግሎት የሚሰጠው ህገ መንግስቱ የሚፈቅድለት ነገር ብቻ ነው። ህገ መንግስቱ በጀት አወጣጥ የመሳሰሉትን ነገር ስነ ስርዓቱን እዛ ላይ አስቀምጦታል። እሱ አንደኛው ነገር ነው። ህገ መንግስትን መከተልና ህገ መንግስቱ ከሚፈቅደው ወጥቶ ማድረግ አይቻልም። በሁለተኛ ደረጃ ስነ ስርዓት ነው። ምክንያቱም ምክር ቤቶቹ ራሳቸው የራሳቸው ስነ ስርዓት አላቸው። በስነ ስርዓት ነው የሚሰራው ማለት ነው። ስለዚህ አንዱ ፓርቲ አሁን ለምሳሌ ሪፐብሊካኖቹ ኮንትሮል ወይንም ቁጥጥር ቢኖራቸው የውስጡ ስነ ስርዓት ደግሞ የሴኔቱ ስነ ስርዓት ለምሳሌ ወይም ዴሞክራቶቹ ለእነሱ ደግሞ የሚሰጠው ስልጣን አለ። ለምሳሌ ይሄ ፊሊበስተር የሚባል ነገር አለ። ፊሊበስተር ማለት ምንድን ነው? አንድ ታሰበ የረቀቀ ህግ በሴኔቱ ከማለፉ በፊት መነጋገር ያስፈልግበታል ነው። ግን ፊሊበስተር የሚለው ስነ ስርዓት ሴኔተሮቹ እንደፈለጋቸው ያ ነገር ወደ ቃል ምርጫ እንዳይመጣ ሌትና ቀን ቆሞ መነጋገር ይችላሉ። ምክንያቱም ሴኔተሮቹ እስከተነጋገሩ ድረስ ያ ህግ ለአፍ ምርጫ ሊቀርብ አይችልም ማለት ነው። እንግዲህ ይህንን የሚያደርጉት ለምንድን ነው? ያንን ህግ እንዳይመጣ ወይንም እንዲፈርስና ሴኔቱ ሌላ ስራ እንዳይሰራ አስሮ መያዣ ነገር ነው። ይሄ የተደረገው ለምንድን ነው? ማይኖሪቲ ፓርቲ ወይንም
አናሳ ቁጥር ያለው በምክር ቤቱ
አናሳ ቁጥር ያለው ቁጥሩ በበዛው ተጅጦ እንዳያልፍ ነው። እነሱም ያለውን ስነ ስርዓት ጠብቀው የሴኔቱን ኢንቴግሪቲ ወይንም ህልውና ማንነቱን የሚጠብቁበት ዘዴ ነው። ስለዚህ ቼክስ አንድ ባላንስስ ይላሉ። ምንድን ነው አንዱ
ሌላውን ይቆጣጠራል። በህግ አሰራር በህገ መንግስታዊ ደንብ መሰረት
ህገ መንግስታዊ አሰራርና አንዱ አንዱን እያከበረ ግን አንድ ነገር መስራት ካለባቸው ተቀናቃኝ ፓርቲዎች ሁሉም አንድ ነገር ላይ መስማማት አለባቸው። ብዙም ቢከራከሩም ብዙም ባይስማሙም መጨረሻ ላይ ግን የሚስማሙበትን በግድ የሚያስፈልጋቸው አይነት የሆነ ህገ መንግስታዊ ወይም የህግ በላይነት ያለበት ስነ ስርዓቱ ስለሚሰሩ የአሜሪካንን ጥንካሬ እዛ ላይ ያሳያል ብዬ ነው የምገምተው።
መልካም። አዲሱ ፕሮፌሰር አለን ቀጠሮ መስጠት ያለብን ምናልባትም ከሶስት ሳምንት በኋላ ተመልሰን እዛ ጋር ስንመጣ የተሻለ ተስፋ እንደምናደርገው ወይ ችግሩ በዘለቄታው ተፈቶ ወይንም ሌላ አነጋጋሪ ነገር ተከስቶ ነውና ለሌላ መሰል ውይይት በቀጠሮ ነው የሚለዩን።
እሺ፣ ምንም ችግር አይኖርም። እንግዲህ ቸሮር ያሰማል። አመሰግናለሁ።
Oh, shall I live?
ላይሽ ሰርካል አዲሱ
በጣም ይሄ ልጅ መቼም ዘፈነ ነው ተጫውተን ነበር
ጎ ተጫውተታል ደሞ የግጥም ደራሲዎቹ ያፈርብሽ ልቤ ፍቅሬን ከልቤ ቢቀሙኝ ምንም ያገኙኝ ላንቺ ቢያሙኝ
ተይ ደሞ እንግዲህ እዛ ውስጥ አልገባ ይቀጥል
አዲሱ ባለፈው 15 ቀን ለሁሉም በዛኛው እናመሰግናለን ላለፈው 15 ቀን የንጉስ ያክሊሉ ዝግጅት መንደርደሪያ
አባይ ጉደል ብለው አለኝ በተሳስ
የማን ልብ ይችላል እስከዚያው ድረስ አልንና
የቀድሞውን ተወዳጅ ድምጻዊ የዜማ ስንኞች
አበላሻለሁ አባይ ዳር ነው ቤቴ
ዶሮ መረቅማ ከወዴት አባቴ የሚሉትን አስተዋወስን
የንጉሴንም ዝግጅት በቀድሞ የዩኒቨርሲቲ ተማሪዎች አባይ አባይ ዜማጅበን አቀረብን
ታዲያ ሁሌም ጆሮውን ያልነፈገን
ተሳትፎ ያልተለየን የፈረንሳዩ አስራዶ ደግሞ
ኩንስንስ 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 በይልኝ
አባይን ከሩቁ እንዴነህ በይልኝ ብሎ ብሩም በማንሳት
ከአባይ ወዲያ ዘመድ በሚል ርስ ቀጣዮቹን ስንኞች ቋጠረና ሰደደልን
ንጉስ ያክሊሉ ከፈቀደልኝ አባይን አጅቤ አብሬው ምጓዛለሁ ብሎናል
እኛም ግጥሟን ለንጉሴ ዝግጅት መንደርደሪያ አድርገናታል
ከዚያ መሳከው ነው ይሄ ማብራሪያ ሳጠይቅ አይቀርም
ብዙ መሳከው ወበዝ
የንጉሴ መስኮት ይከፈታል
ካባይ ወዲያ አናቴ ካባይ ወዲያ አባት ካባይ ወዲያ ወንድም ካባይ ወዲያ እህት ካባይ ወዲያ አጎቴ ካባይ ወዲያ አክስት ካባይ ወዲያ አማቼ ካባይ ወዲያ አማት ካባይ ወዲያ ምራት ካባይ ወዲያ አያት ካባይ ወዲያ ጓዴ አጋር የልጅነት አገኛለሁ ብሎ አቀብ ቁልቁል መልፋት ዋ ብሎ መቅረት ነው በከንቱ መዋተት
ካባይ ወዲያ ታማኝ የሰው ልጅ አፍቃሪ ካባይ ወዲያ ጮኛ ቃል ኪዳን አክባሪ ካባይ ወዲያ ድራሽ የቅርብ ጎረቤቴ ካባይ ወዲያ ባሌ ካባይ ወዲያ ሚስቴ ካባይ ወዲያ ልጄ ብሎ መጣራት እንዳው በከንቱ ነው ቀን ቢጎልበት
ካባይ ወዲያ ዘመድ ካባይ ወዲያ አጋር
አገኛለሁ ብሎ አለመናገር ነው አለመጠርጠር
ስንሄድ ነው እንግዲህ ያ የዶሮውን የምንጥሱን ያምልኮ ምናምንንም እያየን ይሄድ ነውና እዛ ፒኮሎ አባይ የሚባለው ወደ ባህር ዳር ከመድረሰ በፊት ዱር ቤቴ ከሚባለው ማሐከል ላይ ወደ ዋናው ትልቁ ጣና የሚገባበት ስፍራ ስለነበረ እዛ ያቺን ነገር አነሳንና ቀጥታ ባህር ዳር ሄድን አደር
ጋዜጠኞቹ ባህር ዳር ሄደው ካደሩ በኋላ ነበር ያለፈ 15 ቀን ትረካችንን ያቆም ነው ኤልያስ ብሩና ታደሰ ተስፋዬ ዛሬም አብረውኛሉ። በነገራችን ላይ አሉላና አዲሱ እናንተ እኔን መስኮስት ከፍቱ እኔ ደግሞ ከመታጽምኡ አርህው መሳከወ አእዛኒክሙ ዋንቅሁ ልበክሙ ተሰሙ ታዳምጡ ዘንድ የጆሮአችሁን መስኮት ክፈቱ ልባችሁን አንቁ እላቸዋለሁ አድማጮቼን ወደ ትረካው እንለፍ።
ባህር ዳር ሄደን አደርንና እንግዲህ ጋዜጠኛ ነገር በጣም አስቸጋሪ ነው። ነማታ ትንሽ ወጥቶ የድካሙን እንትን በሆነ ነገር ካላቀዘቀዘ አይተኛም። እሱ እንግዲህ እዛ ሄደን የመጀመሪያ ቀን ያደርንለታ ልጆቹ ለካ አብረን ያለን ልጆች የኔ ረዳቶች የነበሩ ልጆች ለካ ሳንቲማቸውን ጨራርሰዋል። የሚሰጠን 7 ብር ነበር የዛን ጊዜ ሁሉ አበል
በቀን
የሚሰጠን
ከናልጋው
ከናልጋው ከነምኑ ከነምግብ ከነምናምን እና እንደዛ ሆኖ ጋሽ ጳውሎስ ግን የሄደበት ቦታ ሁሉ ሰው ይወደዋል ህዝቡ ነበር የሚያበላን ህዝቡ ነበር የሚያጠጣን፣ ህዝቡ ነበር መኝታችንን የሚከፍል የነበረው። እናንተ አባይን ነው እየተከተለ እኛ ይሄን ነው አባይን ከመነሻው እስከ ጣና ድረስ ከጣናም አልፈን የትና የት ባምቡድ የሚባል ሱዳን ጠረፍ ውስጥ ሁሉ ገብተን ነው ያነሳ ነው እና እንግዲህ ይህንን ልጠርክልህ ነው። እንግዲህ ከዛ ተመልሰን ጠዋት በጠዋት ተነስተን እንመጣል ስንል ሁሉም ከእንቅልፉ መነሳት አልቻለም። ብዙ ዝርዝር ውስጥ ምናልባት ታደሰ ያውቃቸዋል፣ እሱ ይናገር ይሆናል። እኔ ግን ከዛ ተነሳስተን ሁላችንም ተጠራርተን ለመሄድ ስንነሳ መኪና ውስጥ መግቢያ ሰዓት ተሰጥቶን ስለነበረ በጠዋት መሄድ ስለነበረብን ስንነሳ ልጆች ሁሉ ተዳክመዋል። በኋላ ጋሽ ጳውሎስ ምን አለ፣ ስማ ኤልያስ አላቤት፣ እነዚህ ልጆች አደጋ ላይ ሊወድቁ ነው፣ ሳንቲማችን ጨርሰዋል ትላንትና ማታ አለን። ይሄንን አይምሯችንን ይዘን ዝም ብለን ወደ ስራችን ሄድን። ስራችን ወደዛው ከዶር ቤቴ በኩል አድርገን መኪናውን እንኳን ዛፍ ስር ነው ደብቀን ሸረንቆላ ውስጥ ነው የከተት ነው ምናልባት በተላላኪ መጥተው በክብሪት ያቃጥሉብናል እስክንመለስ ብለን ፈርተን፣ መጨረሻ ላይ እቺ በሳር የምትሰራ በደንገል የምትሰራ ጀልባ ላይ ወጣንና የኔ ረዳቶች የሆኑና ሹፌራችንም ጎበዝ የነበረ ብሩ ባቦ ከኔ ጋር ነበረና ይረዳኝ ነበረ በብዙ ነገርና የኔም ረዳት እንደዛው ሌላው ልጅ የነበረው በጣም ጎበዝ ልጅ ስለነበረ እነሱ ስራዬን ይዘው የኔን ንቅናቄ እንትን ማዕበሉ ወይም የውሃ ፍሳሹ ሲመጣ ጀልባውን ያችን የታንኳን ስለሚገፋት ንቅናቄ ሲኖር የዛኑ አህል ስዕሌ ወደ ግራና ወደ ቀኝ እንዳይወጣ በጣም ኮንሰንትሬሽን ያስፈልግ ነበርና ያንን እየሰራን የት ሄድን? አሁን በደንገል ውስጥ ይሄ ከላይ ስናነሳ የዋል ነው ወንዝ መጥቶ ከጣና ጋር የሚገናኝበት አፋዋ ድረስ እንሄዳለኝና ጋሽ ጳውሎስ ወደዛ ሄድን። ቢያንስ አንድ 15 ኪሎ ሜትር ምናምን የሚሆን ይመስለኛል። ሄድንና ያንን አንስተን ስንመለስ ብዙ ነገሮች ነው ከሱ ጋር ያለው የተያዙ ነገሮች እና ጋሽ ጳውሎስ ያያቸው። ኤልያስ አለኛ ቤት ለመሆኑ አባይ ብሎ ዩኒቨርሲቲ ተማሪዎች የዘመሩለት አባይ አየኸው ተረዳኸው አሁን አለ። አዎ። እና ደግሞ ተመልሰን ደግሞ እንደገና ደግሞ ክረምቱ ውስጥ ጣናን ደግሞ እንደዚሁ ከላይ እናነሳዋለን፣ ምክንያቱም ቀዩ አፈር የረጋውን ውሃ ቀዶ ሲወጣ ይታያል ተብሎ ተነግሮኛል አለ። እሺ ያንና ያንን ነገር እሺ ይህንን ነገር እየሰማን ለእኔ ኢንፎርሜሽን እየሰጠኝ እዛ መካከሉ ላይ ያሉትን ነገሮች አዞ እንዳለ ምን እንዳለ አሳ እንዳለ ያገኘውን ነገር ሁሉ አንሳ፣ ይሄ አባይ ውሃው ብቻ አይደለም ብዙ ጉድ ነው ያዘው እዚህ ውስጥ ብዙ ጉድ ነው ያዘው እና ያንን ነገር እንዳያመልጠን ሁለተኛ ተመልሰን እዚህ ልንመጣም ላንመጣም እንችላለን እያለ እንሄድ ነበረ። ጋሽ ጳውሎስ የራሱ ተሰጧለሁ የራሱ የአመለካከት እንትኑ ሲኒማቲክ የሆነ ወይንም ደግሞ የስዕላዊ አገላለጽ ችሎታ በጣም የመጠቀ ነው ጋሽ ጳውሎስ። ስለዚህ የሚናገረኝ ነገር ሁሉ ሌላ ኮንቲኒቲ ያለው ነገር ወይም ከሱ ጋር የተያዙ ነገሮችን ስዕላዊ ውስጥ እንዳስገባ ሁልጊዜ ይነግረኝ ነበረ። ዳክዮቹን እዛ እኛን ተከትለው የሚሄዱ ዳክዮች ነበሩ። እነዚህ ዳንሳ ነጫጭ ዳክዮች ደስ ደስ የሚሉ እነዚህ ዳንሳ ይሄን ነገር አድርግ ይሄን ነገር አድርግ ይሄን ነገር አድርግ ይለኝ ነበረ ቀስ ብሎ በጆሮዬ። ይሄ ሁሉ ነገር ለእኔ ትልቅ መሰረት ነው የጣለልኝ። እንደው ለራሴ ለመለወጥ ብዬ አንዳንድ የሲኒማ መጽሐፎች ከማነባቸውም ውጭ እሱ እንደዚህ በቀል በጆሮዬ ውስጥ ያንቆረቆራት ምክሩ ለእኔ ትልቅ ትምህርት ቤት ሆናልኝ ነበረ። እና እነዚህ ነገሮች ትዝ ይሉኛል። ከዛ በኋላ ነው እንግዲህ አባይን ከዛ ተነስተን ጣናን ሰርተን በጎንደርና በጎጃም መካከል የሚያዋስነውን ትልቁን ድልድይ ጃንሆይ ያሰሩትን በሱ አልፈን ወደ ታች ወደ ፏፏቴ ወደ አባይ ፏፏቴ ይደረስ ነው ለማለት ነው።
ሰርተን ጨርሰን ስንወጣ ትዝ ይል እንደሆነ አሁንኳ ነው የሚባለው እዚህ ድረስ ጠቱ እሷ ድረስ ታት ነው ረግረግ ውስጥ ገብተን የኤልያስ ካሜራ ጀንትን የኤልያስ እቃ ቶ ሶስት አራት ሰው ማቸው ስድስታችንም ይዘነው ነው የወጣ ነው። እያንዳንዷን እቃ ይዘን ወደ ላይ በእጃችን አድርገን ውሃ እንዳይገባው እስከ ከወገባችን በላይ እና ከአንገታችን በላይ ድረስ አረንቋ ውስጥ ገብተን እንደዛ እያልን ነው የወጣ ነው። ትዝ ይላል ጋሽ ጳውሎስ አንዲት ካላት ጎበዝ 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 ምንድን ነው ያለው? ጎበዝ ጎበዝ ረጠብነ
እዛ ረግረጉንቱ ገባችሁ ማለት ነው። ካሜሮን አዳናቸው
ማመን ያቅታል እኮ እያንዳንዷን ለሁላችን
ሳት ውስጥ ከተል
እያንዳንዳ
ገኘ ወደ ስራ የምትፈልገውን ስዕል ያገኘህበት ቦታ እውነት ልበልህ ሌላ ሌላ መሳተፍ የሚነድ ውስጥ ምትገባለ እንደዚህ አይነት ህግ አንዳንድ ጊዜ ታስተውስ እንደሆነ በስሜት አሁን ስለ ይሄ መሐመድ ባን የሚባለው እዚህ ያኔ እዚህ ቤት ማነው እንትን ጎተራ የተቃጠለው
አዎ የተቃጠለው
ያንን ለማንሳት የራቀ የሄደ ነው የተመጣው
ልክ ነው
አይ እንግዲህ የካሜራማን እና የሌላ ሰው ነገር ሌላ ነው እኔ ስሜቴ እዛ ውስጥ ነኝ ያለሁት እነሱ ተነርተናል አንድ ላይ ጋሽ ጳውሎስ የሚናገር ይዛ የሚለን ነገር ሁሉ ነገር እኛ ለሌላ ነገር ያነሳሳን ነበር ስለዚህ ይሄ እንኳን አረንቃ ውስጥ ሌላም አባይም ይዞን ቢሄድ ትዝ አይለንም
አባይ መቼም ታሪኩ ረጅም ነው ሰፊ ነው ጥልቅ ነው እንዲህ ባጭሩ ምናጠቃለለው አይደለም ይቀጥላል እንግዲህ ዛሬ 15 ቀን የኔ መሳከው በአዲሱ ቋንቋ የኔ መስኮት የኔ መሳከው የዛሬ 15 ቀን ሲከፈት ደግሞ እንደገና በቀጣው የአባይ ታሪክ እንገናኛለን እስከዛው ደህና ቆዩ
ንጉሴንም እንግዶቹንም እንዲሁም ደንበኛችንን የፈረንሳዩን አስራደውንም እናመሰግናለን።
አስራደው በነገራችን ላይ ብሎ ተከታዩን አስፈሯል አሉላ።
ንጉሴ አክሊሉ ያልጠቀሰው ትልቁ አባይ ምስጢር ቢኖር
በአለም ላይ ያሉ ትልልቅ ወንዞች በሙሉ ወደ ታች ሲፈሱ
የኛው አባይ ብቻ ነው አቀብ ወይም ሽቅብ የሚፈሰው
ከደቡብ ወደ ሰሜን ብሏል። በድጋሜ እናመሰግናለን። ግን
በዚያ ላይ ንጉሴና እንግዶቹ በቀጣዩ ዝግጅት ጥቂት እንዲሉበት ቢሆንስ?
መልካም
ስለናት ምጥሬ እሷናት ክብሬ አረኔ ሳገሬ
አባይ ዛሬ ይዘለታል በዚህ ማምለና ነሳው ነው
የጀግኖች ሀገር ያዳም ዘራ ሻራ
ፈለገ ጊዮን ያንቺ ስም ሲጠራ ያለ ቴዲም አባይ ነው ያነሳሳል
ፈለገ ጊዮን ያንቺ ስም ሲጠራ ፋስማይ ላይ ባንዲራሽን አይቶ ስም ሲጠራ
አዲሱ ያገር ነገር እየተዘፈነ ስለ ኢትዮጵያ ያለ እስክስታ የሚያጫውት ዘፈን ለየት ያለ ቦታ ሊሰጥ ይገባል።
ቴዲ በጀመረው ጎዳና እንሂድና ወደ ሀገር ጉዳይ ልንሄድ አይደለም?
እንዲያ ነው ነገራችን።
ይቀጥል።
ያገር ጉዳይና የመንገድ ተቋሚው የሐሳብ መስመሮች
እነሆ ተረኛውና ቀጣዩ መሰናዶ ነው።
ጉዳዩ ከመነጋገር ጥቂት ግድ የሚላቸው ዜጎች ጉዳይ ብቻ ከመሆን ሳልፍ አልቀረም።
አዎ አሳሳቢነቱ በርግጥ ሁነኛ መልአክ አልተበጀለት ወደምን መርጠው ጎዳና የሚወስድ አይመስልም።
ያገር ጉዳይ የልዩ ቅንብሩ መጠሪያ ነው።
ነገረ መሰረቱ አጣዳፊነቱና ልዩ ትኩረት ጋባዥነቱም በዚሁ በፕሮግራሙ መጠሪያ ሳይገለጥ አልቀረም።
ከአገር ጉዳይ የሚብስስ ምን አለና
ከመቼውም ይልቅ ዛሬ
አንገብጋቢው የአገርና የሕዝብ ጉዳዮች ሰሞንኛው ትኩስ ዜናና ወጎች ከዘላቂው መፍትሄዎች ጋር እንደምን ይስማሙልን ይሆን?
ጥያቄው የኛም የእናንተ አድማጮቻችንም እንዲሆን ነው ፈቃዳችን።
የራዲዮ መጽሔት ሰንበት ጥብቆ በትክታታይ የሚቀርበው ያገር ጉዳይ
ዛሬም በተሰማሩበት ጎራ በሚጠበቡባቸው የሙያ መስኮች ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው ጭምር የሚታወቁ ሁለት እንግዶች አሉን።
ከኑሮ ባሻገር ያገርና የህዝብ ጉዳይ ግድ የሚላቸው ወይም እንዲላቸው የሚጠበቁ የማህበረሰብ አባላት አይደል ቀድሞንስ የፕሮግራሙ እንግዶች ምርጫ መመዘኛችን ማድረጋችን?
አዎ። እና ዛሬ መጋቢ ሐዲስ ሸቱ አለማየሁና የሙዚቃውን ሰው ወጣቱን ሰርጸ ፍሬስባትን
አሁን በዚሁ መንፈስ ወደ ራዲዮ መጽሔት ጎራንዲሉ እንኳንም ደህና መጣችሁ ብለናል። አዲስ እንግዶቻችን አንደኛው ነባር እንግዳ ልንላቸው እንችላለን ቤተኛ ልንላቸው መጋቢ ሐዲስ ሸቱ አለማየሁ መለስ ብለው ደጋግሞ አግኝተናቸዋል።
አዎ ብዙ አድማጮች ደግሞ ይፈቅዷቸዋል።
አንደበተ ርቱ ጥልቀትም ያለው ሐሳብ የሚበጅ ነገር ላይ ለዚህ ፕሮግራም በሚስማማ መልኩ በመወያየት ይታወቃሉ። ሁለተኛው ወጣት ግን አዲሱ አንተም ማወቅህን እርግጠኛ አይደለሁም ሰርጸ ፍሬ ስብሐትን ታውቀዋለህ?
አዎ አንተ አልካቸው እንግዳችን ያላየዋቸው
ወጣት ነው አዲሱ
ወጣቱን መርጣሃል አንተ እንደ ወጣትነት እኔ አላውቀውም ይሄ ወጣት ሊታወቅ የሚገባው ነው ማለት ነው።
በጣም የሚታወቅ ነው ይልቁንም በሙዚቃ ስራዎች ላይ ነው። ለብዙዎች በመገናኛ ብዙሃን ቅርብ ከሆነባቸው ስራዎች አንዱ ኢትዮጵያን አይድል ላይ ከዳኞቹ አንዱ መሆኑ ነው። በሙዚቃ ትንታኔ አቅራቢነት ይታወቃል። ሙዚቃ ነው ያጠናው የሙዚቃ መምህር ነው። ይልቁንም ደግሞ በአዲስ ነገር ዘመን ነው በሙዚቃ ስራዎች ላይ ትንታኔዎችን በመስጠት የጀመረው። ታዲያ ለሙዚቃ አዋቂዎች ሩቅ አይደለም የሬዲዮ ፕሮግራምም እንዳላቸው ሰምቻለሁ። አጋጣሚ ኖርኝ አላገኘሁም።
በጣም ድንቅ ነው ሰርጸ
ፍሬስባት
ስሙንም ወድጀዋል።
ቀደም ብለን እንዳስተዋወቅ ነው አዲሱ በራሳቸው መንገድ በሚሰሯቸው እውቅና ተሰሚነት እንዳላቸው ሁሉ በዚህ በሚያሳስበን ጉዳይ ላይም ፈታ ብለው የሚበጀውን የሚሆነውን ዛሬ ያለውንም ሁኔታ ከሚመጣው ነገር ጋር አዛምደው ከዚህ ከፈተናው አሻግረው መንገድ እንዲጠቁሙ ነውና ወደዚያው እንደርደር
መልካም።
የምንነጋገርበት ርዕሰ ጉዳይ የአገር ጉዳይ ነው። ስሙ እንደሚናገረው ቀደም ብለን እና አዲሱ በመንደርደሪያችን የጠቆምናቸውን ሁኔታዎች እንዲዳስስ የምንፈቅድበት ወደ ሁለት ዓመት የተቃረበ ጊዜ የዘለቀ ነው። ይሁንና የአገር ጉዳይ ከትርምስ ለመዳን ያን ለመከላከል ከወዲሁ እንነጋገር በሚል መንፈስ የተጀመረም ቢሆን ከትርምስ የራቅም አይመስልም። አንዳንድ የተፈሩ ያልተጠበቁ ነገሮች መታየት ጀምረዋል። የሰው ሕይወት የጠፋባቸው ጉዳዮች አሉ። እስኪ ያለንበትን እንደሚኖር ሰው እንደ ዜጋ ለሀገራችሁ ግድ እንደሚላቸው ሁለት ዜጎች አሁን ያለንበትን ሁኔታ እንድንሄድ ከምንፈልገው ጋር ማዛመድ በሚችል መልኩ እንድናነሳሳ እናድርግ። መጋቢ ሐዲስ ከዚህ ቀደምም በፕሮግራሙ ላይ ቀርበዋል፣ ሀሳቦችን አካፍለዋል። ከእንግዳው ሰርጸ ልጀምር። ሰርጸ አሁን ያለውን ሁኔታ እንዴት ትመለከተዋለህ? ሰዎች ያሳሰባቸው የጨነቃቸው ጉዳይ መኖሩን ነው ጠዋት ማታ የሚሰማው። ያሳሰበህ ነገር ይታያል ከፊትህ? አሁን ባለው ሁኔታ እንደ ዜጋ የከፋ ሁኔታ እንዳይመጣ የሚለው ስጋት አድሮብሃል?
በጣም አሉላ፣ በሚገባ ነው። እንደውም አንተ ራስህ እስከምትቆይ እንደ ዜጋም ጉዳዩን ደግሞ ከርቀት እንደሚታዘብም ሰው ሁኔታዎች ባሉበት በጣም አስጨናቂ ጊዜ ላይ ያለን ይመስለኛል። በተለይ የሰዎች ህይወት ያለፈ ነው። ጥያቄ ብቻ የነበረ ነገር አካልና የራሱን የሆነ ተቃራኒ መልክ ይዞ የሀሳብ ልዩነት ከመሆን አልፎ የሰዎች ህይወትን ወደሚቀጥፍ ነገር እየተሸጋገረ ስናየው በጣም የሚያሰጋ ነገር እየታየ ነው። በፊት ጥያቄ ብቻ ምናልባት እንደ ሀገር የሚጠየቁ ጥያቄዎች እንደ ዜጋ የሚጠየቁ ጥያቄዎች መስለው ነበር። ከዛ በላይም ወይም ደግሞ አሁን ካለነው የህዝብ አወቃቀር በላይ ጥያቄው ሰፍቶ ለእንደዚህ አይነት ነገር ይዳርገናል ብዬ አላሰብኩም ነበር። በቅርብ ጊዜ እያየኋቸው ያሉት ነገሮች ግን ተማሪዎች ትምህርት ቤት ስነ ስርዓት ዩኒቨርሲቲ ውስጥ ገብተው እየተማሩ አይደለም። ትምህርት ቤቶች ወዲያው የተቋረጠ ነው ትምህርታቸው። እንዳየነው ደግሞ ሃይማኖታዊ ክብረ በዓላት እንኳን ፈጽሞ ሰላማዊና ትልልቅ ባህሎች ታይተውባቸው የሚጠናቀቁት በዓላትም ጭምር የሰው ህይወት ያለፈባቸው ስለሆነ ይህ የማያሳስበው ሰው ኢትዮጵያዊ ሊኖር አይችልም እና በጣም እያሳሰበ የተው በእውነት
ሰርጸ የተመለከት ከታዘብካቸውን በሂደትም ሁኔታዎች ወዴት እያመሩ እንደሆነ ካለህበት ቦታ ሆነ ያየኸውን አካፍለህናል። ወዴት ይሄን ነው ብቻ ሳይሆን ወዴት እንሂድ፣ እንደምንስ ወደሚፈለገው ቦታ እንደርሳለን፣ ካደጋዎቹን እንጠብቃለን የምታነሳሷቸው ነጥቦች ይሆናሉ። መጋቢ ሐዲስ ሸቱ አለማየሁ፣ እርሶስ እንደው በመጀመሪያው መንደርደሪያ ጥያቄ ብገታ፣ እርሶስ አሁን ያለውን ሁኔታ ስጋቱን ጋራሉ? ምንድን ነው የሚሰማው? ምንድን ነው የሚታየው?
እኔ በእውነቱን ለመናገር ይሄ የማያሳስበው፣ ይሄ የማያሰጋው፣ ይሄ የማያስጨንቀው፣ ይሄ በህልሙ የማያባንኑ በእውኑ የማያቃዠው ኢትዮጵያዊ ካለ ሰው መሆኑንም ጭምር መጠራጠር ግድ ይለኛል። እውነቱን ለመናገር እኔ ከዛሬ 6 ዓመት ከዛሬ 5 ዓመት በፊት በብዙ ሚዲያዎች ላይ በቴሌቪዥኖች፣ በሬዲዮኖች፣ በመጽሔቶች፣ በጋዜጦች፣ በግጥም ምሽቶች፣ በስነ ጽሁፍ ቦታዎች ሁሉ እየተገኘሁኝ ባደረግኳቸው ንግግሮች ሁሉ ይሄንን ነበር የሰራሁት። እኔ ጋራ የምንላቸውን ነገሮች እየቆራረጥን እየጣልን ነው፣ የሚያገናኙ ድልድዮች እያፈራረስናቸው ነው፣ ድልድይ እያፈረስን ግንብ እየገነባን ነው፣ መሰላሉን እየጣልን አጥር እየገነባን ነው፣ ይሄ አቅጣጫው ጥሩ አይደለም ብለን በስጋት እያወራን ነበር። አሁን ዛሬ የደረስንበት ሁኔታ እውነቱን ለመናገር እንባ ያላቸው ሰዎች ሊያለቅሱበት የሚገባ ምናልባት በየእምነት ተቋማቱ ብዙ ጸሎት ሊደረግበት የሚገባ ኢትዮጵያ በዘመኗ ብዙ ፈተና ያለፈች ሀገር ናት። ብዙ ጦርነቶች እናውቃለን፣ የእርስ በርስ ጦርነቶችም እናውቃለን፣ የውጭም ጦርነቶች እናውቃለን። በጣም ብዙ ለጦርነት አዲስ አይደለንም እውነቱን ለመናገር ለሌላው ሀገር ልምድ ማካፈል የምንችል ሲሆን በጦርነት ደረጃ አሁን የደረስንበት ደረጃ ግን ኢትዮጵያ በታሪኳ እንዲህ አይነት ፈተና ገጥሟት ያውቃል ብዬ አላውቅም። እውነቱን ለመናገር መቼም እንደ አቅማችን መጽሐፍት አንብበናል፣ እንደ አቅማችን ሊቃውንቱን ጠይቀናል። እንዲህ አይነት ፈተና ይመጣል ብዬ አላስብም ነበረ። ነገር ግን ሆኗል። እውነቱን ለመናገር ሆኗል። ዛሬ በየቦታው በየእምነት ተቋማቱ የሚሰሙት ነገሮች ደስ የሚሉ አይደሉም። በየዩኒቨርሲቲዎቹ የሚሰሙት ነገሮች ጥሩ አይደሉም። ወርደን በሌሎች ሀገሮች ስንጠላው የነበረውን ስንኮንን የነበረው ነገር እኛው ሀገር መጥቶ ሰዎች በሚናገሩት ቋንቋ በሚናገሩት ከዛ አካባቢ ከዛ እየተባልን መገዳደል ከጀምር ከዚህ የበለጠ ሊያሳዝን የሚችል ነገር የለም። እና እውነቱን ለመናገር አሉላ ከልቤ ከአንጀቴ ያሳስበኛል። ይሄ የህልውና ጥያቄም ጭምር ስለሆነ ነው አሉላ። እንዲያ መብራት ላይኖር ይችላል፣ ውሃ ላይኖር ይችላል፣ ስኳር ሊጠፋ ይችላል፣ ትራንስፖርት ሊጠፋ ይችላል። በጨለማ እንኳን የመኖር እድላችን ጥያቄ ምልክት ውስጥ እየገባ ነው። እና እኔ በጣም እጅግ በጣም ያሳስበኛል።
ስጋቱን ሁሉም የሚጋራው መሆኑን አስምራችሁበታል። አደጋው የከፋ ሊሆን እንደሚችል የሚያመላክቱ ሁኔታዎች በተለያዩ ቦታዎች እየታዩ ነው። የቅርብ ጊዜዎቹን ብንወስድ በወልዲያና በቆቦ የሰዎች የንጹሐን ሕይወት በከንቱ ጠፍቷል። ይህ ሁኔታ ጨርሶ ወደ ባሰ ወደ ከፋ ቀደም መጋቢ ሐዲስ እንደገለጡት በቋንቋ ወይም ደግሞ ዘውግን በለየ አስተሳሰብ ገሌ ገሌ ነው በሚለው ወዳልተፈለገ አቅጣጫም እንዳይሄድ አቅም ያላቸው ጉልበት ያላቸው ስልጣን ያላቸው ዜጎችም ተራ ዜጎችም በየበኩላቸው ምን ማድረግ አለብን የሚለውን ውስጥን መለስ ብሎ ወደ ማየትና ወደ መፈተሹ እንድናመራ እንድናበረታታ የሚጋብዝ ዝግጅት ነውና እስኪ የሚታያችሁን መላዎችም እንመልከት። ይህ በሌሎች አካባቢዎች የታየ በኢትዮጵያ ፈጽሞ አይሆንም ተብሎ የሚታመንበት የነበረ ማለት ይቻላል ሁኔታ እርግጠኛ መሆን የሚያስችል ቦታ እንዳደለን ካወቅን እንደምን እንነጋገር? እንደምን ሰላም ይምጣ? እንደምን ዘላቂ ለሁሉ የሚበጅ መፍትሄ ሊገኝ ይገባል ትላላችሁ? ሰርጸ፣ ወደ አንተ ልመለስ።
በእንደዚህ አይነት ጉዳዮች ላይ ጠለቅ ያለ ምርምርና ብዙም ጊዜ ደግሞ ንግግሮች ያረኩበት ድረስ ስላልሆነ እንደ ዜጋ ብቻ የማቀርበው እንጂ በዚህ ጉዳይ ላይ እውቀት እንዳለው እንዳጠና ሰው አይደለም ይህን ሀሳብ የማቀርበው። ግን እንደ ዜጋ ከሰው ጋር እንነጋገራለን። ብዙ ሰው እንዲህ ቢደረግ ኖሮ የሚላቸው ሀሳቦች እንሰማለን፣ የራሳችንንም ሀሳብ እንሰጣለን። እና እሱ ነው አሁን መሰረት አድርጌ የሚናገረው ነገር።
መልካም።
በዚህ አነሳስ አንድ በጣም አሉታዊ የሆነ ድርጊት እንደምን ይፈጸማል? እንደምን ሰዎች ሁሉ በጋራ አንድ ላይ ሊያደርጉት ይችላሉ? ካል መጀመሪያ የታፈነ የታመቀና ያበጠ ጉዳይ አለ ማለት ነው ከጀርባው። ይህ ምንድን ነው? አንድ ኤነርጂ ይፈጠራል። በፊዚክስ በተፈጥሮ ህግ እንደምናውቀው ያ ኤነርጂ ወደ ሌላ ፎርም ትራንስፎርም ያደርጋል ወይም የተፈጥሮ ጸባዩን ይቀይራል እንጂ ሊጠፋ አይችልም። አሁን እዚህም ምንድን ነው በረዥም ዓመታት ሂደት ውስጥ ትንንሽ ጉዳዮች ናቸው ተብለው የተተዉ የሰብአዊነት የዜግነት ጉዳዮች በጣም ሲታፈኑ ዝም ተብለው ሲታለፉ ወይም ህገ መንግስቱም አድሬስ ያደረጋቸው ሲያልፍ የቆዩ ጉዳዮች እንዳሉ ነው አሁን ዜጎች እየተናገሩ ያሉት። ከዜግነት ይልቅ የብሔር ጉዳይ በጣም ከፍተኛውን ቦታ በመያዙ እንደ ሀገር ወደማያኗኑር ሁኔታ ላይ እየደረስን መጣን። ዜጎች በሙሉ በመረጡት ቦታና በመረጡት አስተሳሰር እንዳይኖሩ እክሎች እየፈጠረ መጣ። በዚህ ምክንያት ይህንን ሊያስተናግድ የሚችል ደግሞ ዝግጁ የሆነ የመገነዛዘብ ዜጎች የመገነዛዘብ ሂደታቸውን እያጡ መጡ። በዚህ የተነሳ እዚህ ነጸብራቅ የሆኑ አሉታዊ ተግባራት፣ አሉታዊ ድርጊቶች እየተገለጡ መጡ ነው ያሉት። ብዙ እንግዲህ በሚዲያው የምናነባቸው በሶሻል ሚዲያው የሚገለጹት ነገሮች ሰዎችም የሚናገሩት ይህንን ነው። ይህንን በማዳመጥ በኩል ደግሞ እንግዲህ በሚያስተዳድረው መንግስት በኩል ችግሩን ራሱን ካለበት ቦታ ጀምሮ ከማጥናት ይልቅ አይ ችግሩን በራሳችን መንገድ አውቀነዋል፣ መልካም አስተዳደር ላይ ይህን የመሳሰሉ ጉዳዮች ናቸው፣ ኢኮኖሚን በፍትሐዊነት ስላላደላደግነው ነው፣ እንዲህ ስላላደረግነው ነው የሚሉ ቀለል ቀለል ያሉ መልሶች ሰጥቶ የመውጣት ሁኔታ አይ ጥያቄ ለካ በደንብ አልተደመጠም ወደሚል የዜጎች አሁንም ያለመርካት ጥያቄውን በደንብ ተደምጧል ወይ የሚልን ነገር ጥያቄ ውስጥ የመክተት የዜጎች መጸብራቂ ይመስለኛል አሁን እየታየ ያለ ሁሉም ተግባር። ስለዚህ እንደሚመስለኝ ጥያቄው የተፈጠረበት ቦታና ጥያቄውን በራሳችን መንገድ አገኘ ነው የሚለው የመንግስት መግለጫዎች፣ የመንግስት የስብሰባ ውጤቶች፣ እነዚህ ሁሉ ለዚህ መፍትሄ ሊፈጥሩ አልቻሉም ብዬ ነው የማስበው። ከዚህ ውጭ የሆነ ዜጎችን ያሳተፈ የተለያዩ አካላት በሽምግልናም ጭምር ሊሳተፉበት የሚችሉ ከፍ ያሉ ጥሪዎች መንግስት ከራሱ አጥር ውጭ መፍትሄ ሊያገኝ እንደሚችል አምኖ የመፍትሄው አካል እኔ ብቻ ነኝ የሚለውን ተወት አድርጎ መፍትሄ ያላቸው ዜጎች እንዳሉ ታምኖ እነሱ የሚጋበዙበት ሁኔታ ቢኖር ነው በጣም ትክክለኛ ይሆናል ብዬ የማስበው። ብዙ አይነት ኤክስፕሬሽኖችም አሉ ደግሞ እውነት ለመናገር ስነ ጥበቡ በአንድ መልኩ እንደዚህ ተሻግሮ ሄዶ ወደ አንድ ሳይድ ያላደላ ነገር ግን በፖለቲካውም ሆነ ጥያቄውን ባነሱ አካላት ያልታየ አማራጭ ሊያመለክት ይችላል። የስነ ጥበቡ የአርቱ መልክቶች ደግሞ ይህንን ሁኔታ ሊያስተካክሉ ይችላሉ። አሁን የተፈጠረውንም ውጥረት ሊያረግቡ የሚችሉ የሰላም ጥሪዎችን ሊካሄዱ ይችላሉ እና አሁን መንግስት የያዘበትን የራሱን ቋጠሮ ለጥቅ አድርጎ ወደ ሰፊ ሆኖ በሰፊ ዜጎችን ሊያዳምጥ በሰፊ ዜጎችና በተቃራኒ መልኩ ቢሆን የቆሙ ጥያቄዎችን በጣም በጣም ከዚህ በፊት ካሳየው ትዕግስት በላይ ይጠበቅበታል። ትዕግስት አድርጊያለሁ ካለ ከዚህ በላይ ደግሞ ትዕግስት ያስፈልጋል አሁን ላለው ሁኔታ። ምክንያቱም ከሱ ውጭ ያለ ኳስ እንዳለ ማወቅ በጣም አስፈላጊ ይመስለኛል አሁን ሳየው እና የሚወጡት መግለጫዎች ግን ብዙ ጊዜ እነዛው የተለመዱ ቼክ ያሉ እውነት ለመናገርም ደግሞ እንደ መፍትሄን ለማዳመጥ ሰዎች የሚሰላችሁባቸው አይነት ናቸው እና ከዛ ውጤት መጠበቅም ስለማይቻል ይቅርታን ምንም የመጠየቅ ሁኔታ በጣም የተለሳለሰ እና በእውነት ከልብ የማያመረቃ እየሆነበት ይመስለኛል ሰው ሁሉ ለማለት የተገደደው።
የሚያሳስቡትን ጉዳዮች በቅጡ መመርመር፣ ላልተመለሱ ጥያቄዎች ሁነኛ መልስ መስጠት በግልጽ ብዙዎችን በማያወላዳ መልኩ የሚሉት ነው። አንዳንድ ጥያቄዎች እናነሳለን። እንደ ሀገር ወደማያኗኑር አዝማሚያ እያመራን ነው ብለሃል ሰርጸ። የማይወዱትን ጥያቄ በብስለትና በአስተዋይነት ትክክለኛ ወደሆነ አቅጣጫ በሚያመራ መልኩ በቅጡ መመለስ አለበት፣ ችግሩንም በቅጡ መመርመር መረዳትም ይጠይቃል የሚል መንፈስ መውሰድ የሚቻል ይመስለኛል ያቀረብከው አስተያየቱት።
በጥሩ ሁኔታ ነው ያሳጠርከው።
መልካም። ሌሎችንም ሊያነጋግሩ የሚችሉ ሊያወያዩ የሚችሉ ሀሳቦችን እያነሳችሁ ነው። የዚህ ፕሮግራም ዋነኛ ዓላማም በዚህ ሰዓት የሚከታተሉን አድማጮች በያሉበት የተለየ ሀሳብ የሚያንጸባርቁ ሰዎች፣ ወንድማማቾች፣ ጓደኞች በሥነ ሥርዓት እንዲነጋገሩና ለአገራቸው የሚበጅ አሁን ከከፋው አዝማሚያ መታደግ የሚያስችሉ ሁኔታዎችን እንዲያደርጉ ነው ደጋግመን የምንሰብከው። የዚህ ፕሮግራም ዓላማ ይሄ ነው። ሰርጸ በጉዳዩ ላይ ሳይንሳዊ ጥናት እንዳደረገ ባለሙያ ሳይሆን ግድ እንደሚለው ዜጋ የሚመለከታቸውን ተጨባጭ ነገሮችም መሰረት አድርጌ ነው ብሏል። ይህ ለሁሉም ይሰራል፣ አድማጮች ለምትከታተሉን ጭምር። መጋቢ ሐዲስ ጊዜ ሳላጠፋ ወደ እርሶ ልምጣ። ችግሩን በቅጡ እንረዳለን ወይ? ሰርጸ ያነሳቸውን አንኳር አንኳር ጭብጦች እስኪ ከእርሶም ሀሳብ ጋር ያዛምዷቸው። ለመፍትሄው ችግሩን ማወቅ ግድ ይላልና በእርግጥ ችግሩን ስልጣን ላይ ያለው አካል ይረዳዋል ወይ? ተረድቶትስ ከሆነ ለሰነበተ መልስ ላላገኘ ጥያቄ ለምን ያልሰራ መልስ ለመስጠት ይሞከራል? ይሄ የፖለቲካ አስተሳሰብን ማንጸባረቅ አይደለም። በእርግጥ ከፊታችን የተደቀነ የከፋ አደጋ እንዳይመጣ ከሚፈልግ ዜጋ የሚመነጩ ሀሳቦች ናቸውና ምን ይላሉ እርስዎ መጋቤ ሐዲስ እሸቱ?
አመሰግናለን እንግዶቻችን።
የቀሪውን አዲሱ ሰፊ ውይይት ነው ያደረግነው ከመጋቢ አዲስ እሸቱ አለማየሁና ከሰርጸ ፍሬ ስብሐት ጋር። የሚበዛውን በድረገጻችን ላይ፣ ቀሪውን ደግሞ በሌላ ፕሮግራማችን እንደምናመጣ አድማጮች ምነው ባጭሩ ቆረጣችሁት እንዳይሉን ማሳሰብ ሳይኖርብን
በተለይ በድረገጻችን ላይ በሙሉ እንዳለ ስለምናስቀምጠው አድማጮች እዛ ላይ ልከታተሉ ይላል።
ይህ የዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የምታደምጡትም የራዲዮ መጽሔት ዝግጅትን ነው።
አሁን መድረኩ
የእናንተን ለእናንተ የምናቀርብበት ይሆናል።
ዛሬ አዲሱ ላይነት ወደ ኢሜይሎቹ እንድናዘነብል ምክንያት ይሆነን ይመስላል።
መልካም ነው።
የአየር ሰዓቱም ወዲሁም ጠበበብ ብሏል።
በድምጽ ያገኘናቸው ልናቀርብ አንችልም።
አንችልም በኢሜይል የደረሱትም ቢያንስ ለዛሬ እናድርግ። ለራዲዮ መጽሔት አዲሱና አሉላ እንደምን ሰነበታችሁ? ተናፋቂው ባልደረባችሁ ንጉሴ አክሊሉ በአባይ ጉዳይ ላይ ተከታታይ ዝግጅት እንደሚኖረው በሰማው ጊዜ ጄምስ ብሩስ የተባለው ሰው ትዝ አለኝ ይላሉ።
አባይን እስከ ምንጩ ድረስ አስሳለሁ ብሎ በፈረንጆች አቆጣጠር 1770 ዓ ም በምጽዋ በኩል በአክሱም አድርጎ ጎንደር ስለገባው ግለሰብ በትምህርት ቤት ሰማ የነበረው መልካም መልካሙን ነበር። በቅርቡ ግን እንዲያውም አሁን የእናንተን ዝግጅት በሰማሁበት ሰሞን አለን ሞሄን የተባለ ጸሐፊ ዘ ብሉ ናይል በሚል ርዕስ በ1962 ያሳተመውን መጽሐፍ አግኝቼ አሳሹ ስለ ኢትዮጵያውያን የጻፈውን ዘለፋና አንዳንዱም ውሸት የሆነ ነገር ተመልክቼ ታዘብኩት። በእውነቱ ሙት ወቃሽ አይበለኝ እንጂ ተናድጄበታለሁ።
አለን ሙህን በዚህ መጽሐፍ ምዕራፍ ሁለት ስር ጄምስ አውሮፓ ሄዶ ስለ ጉዞው ባሳተመው መጽሐፍ ስለ ኢትዮጵያውያን የጥሬ ሥጋ አበላል ልማድ የተናገረውን ሲጠቅስ እንዲህ አለ ይላል። ጎንደር እንደገባው ሶስት ኢትዮጵያውያን አንድ ላም መሬት ላይ ጣሉና ሁለት ሙዳ ሥጋ ቆረጡ። ከዚያም ቆዳውን መልሰው አለበሱትና እንስሳዋን አስነስተው አባረሯት። ወዲያውኑም ሶስቱም ኢትዮጵያውያን በትኩሱ ሥጋ ላይ ተረባረቡ ይላል።
መሳቅህ አገረመኝ። የሚያስቅ ወሬ እንደዚህ ከተጻፈ እንዴት አይን ያወጣ ውሸት ነው ጃል ይላሉ ጸሐፊያችን። ጅብ እንኳን የማያደርገውን ሰው ከብት በቁሙ በላ የሚል ጉደኛ ቀጣፊ እንጂ ጸሐፊ ይባላል? ከዚህም ሌላ በሌሎችም ጉዳዮች ላይ ስለ ኢትዮጵያውያን ብዙ አሳፋሪ ነገሮችን እንደተናገሩ ተጽፏል ይሉና
የጎንደሯ ንግሥት በሀገር ስንት ታላላቅ ወንዝ እያለ ይዘኸው የማትሄደውን ወንዝ ማጥናት ምን ያደርግልሃል ያለችው ለካስ ለነገር መምጣቱ ገብቷን ኖረዋል። ብቻ ንጉሴ ነገርን ነገር ያነሰዋል በሚል ጄምስ ብሩስንና አባይም ከእንግዶቹ ጋር አንስተው አንዳንድ ቁም ነገር ያካፍሉን እንደሆነ ብዬ መጠቆም የጭምር ነው። ሰላሙኑልኝ ሩይነኝ ከዋሽንግተን አካባቢ። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን ግን በዚሁ ልንቋጭ ነው።
ይህን ዜማ እስከ መጨረሻ ይወስዳችኋል።